ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል።
እግዚአብሔር ቃል መልስ አለው።
ይህ የአድቬንቲስት ዓለም አቀፍ ሬዲዮ የጥያቄና መልስ ክፍለ ጊዜ ነው። እንደተለመደው ሁሉ በየሳምንቱ በዚህ ጊዜ ከእናንተ ከአድማጮቻችን የደረሱንን ጥያቄዎች መልስ ይዘን የምንቀርብበት መሰናዶ አሁን ይጀምራል። ዝግጅቱን ይዤላችሁ የምቀርበው እኔ ምስጋና ደስታ ስሆን፣ ለጥያቄያችሁ መልስ በማፈላለግ ያገኘነውን እውነታ ለማድረስ ደግሞ ወንጌላዊ ቴድሮስ አበበ እዚህ አብሮን ይገኛል። ወንጌላዊ ቴድሮስ፣ ከአድማጮች ለሚመጡ ጥያቄዎች መልስ ይዘህ ስለተገኘ እግዚአብሔር ይባርክ።
አሜን።
ዛሬ ወደ መጡልን ጥያቄዎች መልስ ከመግባታችን በፊት አቶ ምህረቱ ግርማ ከአላባ በላኩልን የምስክርነት ደብዳቤ ዝግጅታችንን እንጀምራለን። ህይወቴን የቀየረ ሬዲዮ ጣቢያ ይላል። ይድረስ ለተወደዳችሁ የተስፋ ድምፅ የአማርኛው ሬዲዮ ዝግጅት ክፍል። በቅድሚያ የእግዚአብሔር አብ ፍቅር፣ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እድገቴ ጌታን በትጋት በሚወዱና በሚሹ ክርስቲያን ወላጆቼ ጋር ቢያንስ ከ22 ዓመት በላይ እድሜ አስቆጥሬያለሁ። የአድቬንቲስት የተስፋ ሬዲዮ ጣቢያ ከማግኘቴ በፊት ስለ መጽሐፍ ቅዱስና ስለ መጽሐፍ ቅዱሳዊ እውነት ምንም ግንዛቤ አልነበረኝም። ከእናንተ የሬዲዮ ጣቢያ ካገኘኋቸው በረከቶች ጥቂቶቹ ስለ ሰባዊ ዘር አፈጣጠር፣ ስለ ኃጢአት አጀማመር፣ ስለ መጽሐፍ ቅዱስ እውነት፣ ስለ እግዚአብሔር ዘላለማዊ እቅድና ዓላማ፣ ስለ ትንቢት፣ ስለ ሰይጣን የጥፋት እቅድና ወጥመዶች፣ ሊመጣ ስላለው ታላቁ ተስፋና ሌሎችንም በርካታ እውነቶች ለማግኘት ችያለሁ። የሃይማኖት ነገር ሲነሳ ደግሞ በስመ ክርስቲያንነት እንጂ አንድም ጥክስ በጥልቀት አውቄና አመኘ በውስጤ ይዤ አላውቅም። በግድ የለሽነትና በባዶ ህይወት እኖር ነበር። በግሌ ሆነ በሰው ፊት መጸለይ እንደ ጦር ፈራለው። ምክንያቱ ደግሞ ሰይጣን ያስፈራራኝ ስለነበረ ነው። መጸለይ ለኔ ነውር ነበር። ሰይጣን እንደፈለገ ያደርገኝ ነበር። ከርሱ ጋር ተስማምቼ እኖር ነበር። ኃጢአትን ሁሉ በስውር ፈጽም ነበር። ኃጢአት ከፈጸምኩ በኋላ ግን መጥፋቴን በማሰላሰል ቀኑን ሙሉ በስጋትና በጭንቀት አሳልፋለሁ። ከፍተኛ የሆነ ራስ ምታት በሽታ ያሰቃየኝ ነበር። ያለሁበትን አደገኛ ሁኔታ ሰዎች አውቀው እንዳይጸልዩ እንኳን የምሰራውን ኃጢአት ከሰማይ አምላክ በቀር ማንም አያውቅም ነበር። የዓለማችን አንጋፋው አመጽ አድራጊው ሰው ቢባል የሚበልጠኝ አይኖርም ብዬ እገምታለሁ። ሰይጣንም በየምሽቱ በመተኛበት እየመጣ ዘግናኝ ድርጊት እየፈጸመ ያሰቃየኝ ነበር። የተሟላና ጤናማ እንቅልፍ ተኝቼ አላውቅም። ይህንንም ለመከላከል ብዬ አንዳንዴ ማታ እንቅልፍ አጥቼ ስሰቃይ ከማድር ቀን ጊዜ ሰው ባለበት አካባቢ ሆኜ እተኛ ነበር። ወደ እግዚአብሔር እንዳልቀርብ ሰይጣን እግዚአብሔር ለኔ እጅግ ክፉ እንደሆነ አድርጎ በአእምሮዬ ይስልብኝ ነበር። ወደ እግዚአብሔር የምቀርብ ከሆነም ወዲያውኑ እንደሚገለኝ ያስጠነቅቀኝ ነበር። ዲያብሎስ ሁል ጊዜም ሲጠቀም የነበረው ጥቅስ ኤፌሶን ምዕራፍ 5:5 እና ገላትያ ምዕራፍ 5:20-21፣ እነዚህን የሚያደርጉ ሁሉ የእግዚአብሔርን መንግስት አይወርሱም። በቃ ሁለታችን ያለን ብቸኛ ምርጫ መጥፋት ስለሆነ መጥፊያችን እስኪደርስ ኃጢአትን በሚገባ እናጣጥም እያለ ልቤን በማደንደን ያደፋፍረኝም ነበር። ነገር ግን አንድ ወቅት በጠና ታመሜ በሞት አፋፍ ባለሁበት የማላውቀው ኃይል በላዬ ላይ አርፎ በጽኑ በታመመው የሰውነት ክፍሌ ላይ ይመላለስ ነበር። በአንድ ጊዜ ከህመም ስሜቴ አገገምኩ። ጤንነት በውስጤ ተሰማኝ። ወዲያውኑ አጠገቤ ሆኖ የሚናገር ትህትና የተሞላ ድምፅ ሰማሁ። እኔ ለፍቼ አሳድጌ እዚህ ደርሰ ህመምህን ሁሉ ሽሬ ጤና ሰጥቼ እኔን መከተል እምቢ አልክ አይደል? ለምን ትተወኛለህ? አለኝ በሚያሳዝንና ውስጤን ሙሉ በሙሉ በሚያሸንፍ ድምፅ። እንግዲህ በዚህ ሁኔታ ላይ ሆኜ በጣም በማሰላሰልና በቀጣይ ምን ቢሆን ይሻለኛል እያልኩኝ ሳወጣና ሳወርድ ነበር የተስፋ ድምፅ ሬዲዮ አገልግሎት ክፍል የሚተላለፉ ፕሮግራሞችን የሰማሁት። ለመጀመሪያ ጊዜ ሬዲዮ ጣቢያውን ስሰማ ለየት ባለ መልኩ ያገኘሁትና ወደ ህይወት እንድመጣ ተስፋን የሞላኝ ጥቅስ አንደኛ ዮሐንስ ምዕራፍ 1 ከቁጥር 17 የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚል ክፍል በወንጌላዊ ቴዎድሮስ አበበ ይቀርብ ነበር። የተሰማኝን ደስታና የመዳን ተስፋ ለመግለጽ አልችልም። ለካስ የኢየሱስ ደም የኔንም ኃጢአት በማጠብና ማንጻት ይችላል። ለካስ የኢየሱስ ደም የኔንም ኃጢአት ማጠብና ማንጻት ይችላል። ሰይጣን በዚያን ቀን ተረቶ ባዶ እጁን ቀረ። ለእግዚአብሔር ታላቅ ምስጋና ይግባው። በቃ ወሰንኩ። በግልና በቤተ ክርስቲያን ሽማግሌዎች ፊት እጅግ በተሰበረ ልብ ከአምላኬ ጋር ታረኩ። ዛሬ ሌሎች የተስረፈረፉ ተስፋዎችንም ከቃሉ ውስጥ የራሴ አድርጌያቸዋለሁ። ማቴዎስ ምዕራፍ 11 ከቁጥር 28 ኤርሚያስ ምዕራፍ 29 ከቁጥር 11 ኢሳይያስ 43 ከቁጥር 2 ሁለተኛ ዜና 29 ከቁጥር 11 የዮሐንስ ራእይ ምዕራፍ 3 ከቁጥር 19 አሁን ያለኝ አቋም እንደ ኢዮብ ቢገለኝም እንኳን እርሱን ተስፋ አደርጋለሁ። ከሰማይ የሚለየኝን ሁሉ እርሱ ከኔ እንዲለየው ፈልጋለሁ። ግን የናንተ ጸሎት ደግሞ በእጅጉ ያስፈልገኛል። በትዳሬና በህይወቴም በርካታ ፈተናዎች አሉኝ። በዚህ ሁሉ ግን እግዚአብሔርን መከተል ምርጫዬ ስላደረኩ ቀሪ እድሜን ሁሉ የወንጌልንና የጌታን ቤት ስራ በመስራት ለመጨረስ ውሳኔ አለኝ። ይህንንም እቅድ እግዚአብሔር እንዲያሳካልኝ ለዘወትር ሳትረሱ በጸሎታችሁ አስቡኝ። በሬዲዮ አገልግሎት ክፍሉ ለታላቅ በረከቴ ምክንያት የሆኑ ካሉ በርካታ አገልጋዮችን ለመጥቀስ እፈልጋለሁ። ከነዚህ መካከል ጥቂቶቹ ወንጌላዊ ቴድሮስ አበበ፣ ወንጌላዊ ወንዶሰን፣ ፓስተር ገመችስ ጀፌ፣ አቶ ግርማ ለማ፣ ፓስተር ኤፍሬም ዳዊት፣ ፓስተር በቀለ ገብሬ፣ ፓስተር ጥሩነ ወልደ ስላሴ፣ መሰረት አበባው፣ ሌሎችን በጥያቄና መልስ፣ በጤና በረከት፣ በወጣቶች፣ በቤተሰብ አገልግሎት፣ በመጽሐፍ ቅዱስ ውይይት ለሚያገለግሉ ሁሉ በእናንተ አማካኝነት እግዚአብሔር የሚያስደንቅ ብርሃን፣ ታላቅ የምስራችና መፍትሄ ለምድራችን እያመጣ ስለሆነ እግዚአብሔር የተትረፈረፈ መክሊት ይጨምርላችሁ። እግዚአብሔር በብዙ እጥፍ እንዲባርካችሁ ጸሎቴ ነው። አቶ ምህረቱ ግርማ ነኝ፣ ከሃላባ አካባቢ።
በጣም የሚባርክ መልእክት ነው ያስተላለፉት አቶ ምህረቱ። በእውነት አቶ ምህረቱ ይህንን ሬዲዮ በመስማት የህይወት ለውጥ፣ ታላቅ የህይወት ለውጥ እንዳመጣላቸው ለእኛና ለአድማጮች ያካፈሉት ይህ ምስክርነት በጣም እጅግ በጣም ነው ያበረታታን። ይህን በምንሰማበት ጊዜ አገልግሎታችንን የበለጠ እንድናጠናክር፣ የበለጠ ደግሞ በኃይልና በሙላት እግዚአብሔርን በአገልግሎታችንና ይህንን ፕሮግራም በጌታ ኃይልና ጥበብ ሰርተን ለአድማጮች ለማቅረብ ትልቅ ኃይል፣ ትልቅ መበረታታት ነው የሆነልን አቶ ምህረቱ። ይህንን መልእክት በኢሜይል አድራሻችን ነው የላኩልን። በዛው በኢሜይል ላይ ስንመልስላቸው ሙሉ አድራሻቸውንና ያሉበትን ቦታ ቀበሌ አካባቢ እንዲነግሩን መልእክት አስተላልፈንላቸዋል። እንግዲህ መልእክቱ በኢሜይል ከደረሰው አድራሻውን ያሉበትን ቀበሌና ቦታ ስልክ ቁጥርም ካለ ጨምረው እንዲልኩልን አሁንም እናሳስበውታለን። ይህን ፕሮግራም እየሰሙ እንደሆነ ተስፋ እናደርጋለን። ስለዚህ እንደው ትክክለኛ አድራሻውን ይስጡን። እና ወደዛው መጣን ልንጎበኘው አብረን ደሞ የበረከት ተካፋይ ልንሆን እግዚአብሔርን አብረን ለናመሰግን ምኞታችንና ፍላጎታችን መሆኑን እንገልጻለን። ሌሎችም አድማጆች በእውነት በዚህ ሬዲዮ አማካኝነት ያገኛችሁትን በረከት እንደዚሁ እንደ አቶ ምህረት ለአድማጮቻችን ተካፈሉ ለሌሎች ሁሉ መበረታታት ስለሚሆን እኛም ደግሞ በቀጥታ በዚህ በሬዲዮናችን መልሰን ለአድማጮች ስለምናቀርበው ይህ አይነት አሰራር እጅግ በጣም ደስ የሚያሰኝ ነው። እግዚአብሔር እንግዲህ ብዙዎቻችሁ እንደተባረካችሁ ተስፋ እናደርጋለን። አቶ ምህረት ደፍረው ይህንን በረከታቸው ለኛ ስላካፈሉን በጣም 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 እናመሰግናቸዋለን። ሌሎችም ይህን እንድታረጉ ያበረታታን ፕሮግራማችንን አጠናክረን እንደምንቀጥልና ያላችሁንም ጥያቄ በእግዚአብሔር ጸጋና ኃይል በመመለስ የበለጠ ደግሞ በረከት እንደምንካፈል ተስፋ እናደርጋለን። እግዚአብሔር ይባርካችሁ።
አቶ ምህረቱ ግርማ እግዚአብሔርን እናመሰግናለን። ለዛሬው ደያዝናቸው ጥያቄዎች ስናመራ የምናገኘው ከደቡብ ኦሞ ዞን አሞራቴ ከተማ ወንድም ኃይለ ኢየሱስ ኩማ ወደ አቀረበው ጥያቄዎች ነው። ወንድም ኃይለ ኢየሱስ ሁለት ጥያቄዎችን አቀርቦልናል። በርከት ያሉ ጥያቄዎችን ካቀረበው መካከል ለዛሬ የተወሰኑትን ጥያቄዎችን እንመለከታለን። እንዲህ በማለት ይጀምራል። የዓለም አቀፍ አድቬንቲስት ሬዲዮ ጣቢያ አዘጋጆች በሙሉ የጌታችን የኢየሱስ ክርስቶስ ጸጋና የእግዚአብሔር ቅባት ሙላት ዘውትር አይለያችሁ ይላልኩ ጥያቄን ከዚህ በታች አቀርባለሁ ይላል። አንደኛ ጥያቄ በኦሪት ዘጸአት ምዕራፍ 34 ከቁጥር 28 ላይ የተመረኮዘ ነው። ጥቅሱ እንደዚህ ይላል፣ በዚያም 40 ቀንና 40 ሌሊት ከእግዚአብሔር ጋር ነበረ፣ እንጀራም አልበላም ውሃም አልጠጣም፣ በጽላቶቹም 10ን የቃል ኪዳን ቃሎች ጻፈ። ሙሴ ቀንና ሌሊት ጾሞ ነበር። በተጨማሪም ምሳሌያችን የሆነው ኢየሱስ እንዲሁ በማቴዎስ ምዕራፍ 4 ከቁጥር 2 ላይ እንደዚህ ይላል፣ 40 ቀንና 40 ሌሊትም ከጾመ በኋላ ተራበ ይላል። ታዲያ በአሁን ጊዜ ስለምንድን ነው በወጣቶችና በአንዳንድ ቤተክርስቲያኖች የጾም የማይጾመው የሚል ጥያቄ ነው።
እናመሰግናለን ወንድማችን ኃይለ ኢየሱስ ኩማ ስለዚህ ስለጠየቀን ቃል እና ደግሞ ጊዜውና ወቅታዊም ስለሆነ ቃልህ እንትን የጠየቀው ጥያቄ ከእግዚአብሔር ቃል የሆነውን እንመልስልሃለን። በመጽሐፍ ቅዱስ በኦሪትም መጽሐፍ ማለት በብሉይ ኪዳንም ሆነ በአዲስ ኪዳን ውስጥ ስለ ጾም የተለያየ ስፍራ ተጽፎ እናገኛለን። እና ጾምም ደግሞ የእስራኤል ልጆች ጾምን እንዲጾሙ እንደነበረ ብዙ መረጃዎች መጽሐፍ ቅዱስ እንዳለው እንመለከታለን። በተለይ ጎልቶ የሚታዩትን መጥቀስ እንችላለን። ለምሳሌ ያህል ነህምያ ኢየሩሳሌም እንደፈረሰችና ቅጥሯም እንደፈራረሰ ህዝቡም እንደተበተነ ባወቀ ጊዜ መልእክት ሲመጣለት እሱ በንጉስ ቤት በስራ ላይ ነበረ። የዛን ጊዜ አለቀስኩኝ ይላል በነህምያ ምዕራፍ 1 አለቀስኩ፣ ብዙ ቀንም ጾምኩ ጸለይኩ ይላል። እና በርከት ላሉ ቀኖች እንደ ጾመ እንደ ጸለየ ይናገራል። እንደገና የታወቀ መጽሐፍ አስቴር መጽሐፍ ላይ ሄደን በምንመለከትበት ጊዜ አስቴርም እንደዚሁ በጾም በጸሎት ወደ እግዚአብሔር እንደቀረበች እናያለን። በእስራኤል ህዝብ ላይ የሞት ፍርድ በተፈረደ ጊዜ እንዲገደሉ በአንድ ቀን በተወሰነ ጊዜ እኔም እጸልያለሁ ከደንገጥሮቼ ጋር በእስራኤልም በዛም በሱሳም ግንብ ያሉ አይሁዶች ስለ እኔ ይጾሙ ይጸልዩ ብላ 3 ቀን እና 3 ሌሊት ምንም ሳትበላ እንደ ጾመችና በዛ ጾም ምክንያት ታላቅ ደግሞ ድል እንደተገኘ መጽሐፍ ቅዱሳችን ይነግረናል። ግን እንዴት ነው የምንጾመው የሚለውን መጥቀስ ያስፈልጋል። ለምሳሌ የአስቴርን ስንመለከት 3 ቀን 3 ሌሊት ምግብም አልበላች ውሃም አልጠጣች እና ሙሉ ጾም እንዳደረገች ነው የምንመለከተው። በነነዌ መጽሐፍም የነነዌ ሰዎች እንኳን ሰዎቹ አይደሉም ከብቶቹም ሳይቀሩ ለሶስት ቀንና ለሶስት ሌሊት ምግብ ተከልክለው እንደ ጾሙ እና ወደ እግዚአብሔር እንደ ጮሁ መጽሐፍ ቅዱስ ይነግረናል። እንግዲህ ሰው ምንም ምግብ ምንም ውሃ ሳይጠጣና ሳይበላ መጾም ይችላል ማለት ነው። እና ወይም ይሄ አይነት የጾም አይነት እንዳለ እንመለከታለን ማለት ነው። እንደገና ደግሞ መለስ ያለ የጾም አይነት እንዳለ ደግሞ በዳንኤል መጽሐፍ ምዕራፍ 10 ቁጥር 3 ላይ እናያለን። እና ዳንኤል ጾሟል፣ ግን ሲጾም ማለፊያ እንጀራ አልበላሁም ይላል በዳንኤል ምዕራፍ 10 ቁጥር 3 ላይ። ስጋም ጠጅም ባፌ አልገባም፣ ሶስትም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም ይላል። አሁን ከዳንኤል ያጻጻም ዘዴ እንደምንመለከተው ዳንኤል ምግብ በልቷል። ነገር ግን ምግብ ቢበላም ይሄ ማለፊያ ሲል ምን ማለት ነው? በጣም የተዘጋጀ ምግብ ወይም በደንብ ተደርጎ ተዘጋጅቶ በደንብ በአይነት ተደርድሮ ምግብ እንዳልበላ እና ጥቂት ነገር ወይ ጥራጥሬ ወይም ፍራፍሬ ብቻ በጥቂቱ የወሰደ ለግጀሪ የሆኑትን ወይም ደግሞ ለቅንጦት የሆኑትን እንደው ለመደላደል የሆኑትን የምግብ አይነቶች እንደ ስጋ እና እንደዚህ ወይን ምናምን የመሳሰሉትን ነገሮች ሳይወስድ ጥቂት የወሰደ እንደ ጾመ ይሄ ያሳየናል ወይም ያመላክተናል ማለት ነው። እና አንተ እንደተጠቀስከው ጌታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ምግብ ውሃ ምንም መጠጥ ሳይጠጣ እንደ ጾመ መጽሐፍ ቅዱስ ይናገራል። እሱ ብቻ አይደለም፣ አንተም ጠቅሰዋል፣ ሙሴም ራሱ በሲና ተራራ ላይ ለ40 ቀንና ለ40 ሌሊት ተራራው ላይ ወጥቶ ውሃ ሳይጠጣ ምግብ ሳይበላ ከእግዚአብሔር ጋር እንደ ቆየ እንመለከታለን። ልክ እንደ ሙሴ ደግሞ እንዲሁ ኤልያስም እንደዚህ አርጓል። ኤልያስንም በነገስት መጽሐፍ ላይ ሄደን ስንመለከት አንድ ጊዜ በበላው ምግብ ከዛ ወዲህ ምግብም ውሃም ሳይጠጣ 40 ቀን 40 ሌሊት ወደ እግዚአብሔር ተራራ እንደገሰገሰ መጽሐፍ ቅዱሳችን ያሳየናል። ስለዚህ ጾም አስፈላጊ ነው? አዎ በጣም አስፈላጊ ነው። በጾም በጸሎት ወደ እግዚአብሔር መቅረብ ይሄ ክርስቲያናዊ ተግባር ነው? አዎ ትክክል ነው፣ ክርስቲያናዊ ተግባር ነው። ግን ለምንድን ነው የሚረዳን ወይም ምንድን ነው ይሄ? በመሰረቱ አንድ ዋና ነገር እዚህ ላይ መጥቀስ ያለብን ይመስለኛል። ይሄውም ጾም ማለት ከምግብ ከውሃ ተከልክሎ ምንም ሳይበሉ ምንም ሳይጠጡ በእግዚአብሔር ፊት መቅረብ እንደሆነ መጽሐፍ ቅዱስ ይነግረናል። ነገር ግን ምግብ አለመብላትና ውሃ አለመጠጣት ብቻውን ፋይዳ የለውም። ፋይዳ የሚኖረው ወይም የተሟላ የሚሆነው ጾም በምን አይነት መንገድ ሲሆን ነው? ከእግዚአብሔር ጋር ግንኙነት ስናደርግበት ብቻ ነው። የምንጾመው ለመጸለይ ነው። ከጸሎት ሳይኖር አለመብላትና አለመጠጣት ብቻውን ዋጋ የለውም። ሁለቱ አንድ ላይ መሆን ያለባቸው ነገሮች ናቸው። እንደውም እነዚህ ሁለቱ ብቻ አይደሉም። በኢሳይያስ ምዕራፍ 56 57 58 ላይ ሄደን ስንመለከት እግዚአብሔር የሚፈልገው ጾም ምን አይነት ጾም ነው? የታሰሩትን እንድንፈታ፣ የታረቡትን እንድናበላ፣ የታረዙትን እንድናለብስ አይደለምን ይላል። እና በጎ ተግባርም ደግሞ መልካም ተግባርም አብሮ መሄድ አለበት እንጂ እኛ ሰውነታችንን ስላጎሳቆልንና ዛሬ እንደ እንግጫ አንገቶቻችሁን ስላጠፋችሁ ወይም ስለተራባችሁ ከንፈራችሁ ስለደረቀ ውሃ ጥም ስላቃጠላችሁ ብሎ እግዚአብሔር እንዲራራልን ወይም ወይ እነዚህ ሰዎች በጣም እንትናሉ ብሎ ልቡ እንዲንቡጭቡጭ እንዲል አይደለም የምንጾመው። እና የምንጾምበት ዋናው ምክንያት ምንድን ነው? እኛ ወደ እግዚአብሔር እንድንቀርብ ነው። እግዚአብሔርማ ሁል ጊዜ ወደ እኛ ነው፣ ግን እኛ በተለያዩ ነገሮች ስለተያዘን በተለያዩ ሁኔታዎች ስለተጠመድን ምግብ ከማብሰል ያንን ለሆዳችን ለምናችን የምናረገውን ነገር ላይ ትኩረት ከማድረግ ይልቅ እነሱን ተወት አድርገን ሙሉ ለሙሉ ወደ እግዚአብሔር ሐሳባችንና ምኞታችን እንዲሆን የማድረግ እንደሆነ እንመለከታለን። ስለዚህ በእነዚህ በተለያዩ አይነት የጾም አይነቶች ቅድም እንደነገርኳችሁ ፈጽሞ ወመግብና ውሃ ማንኛውም ነገር በማቆም የሚጸለይ አይነት ጸሎት አለ። እንደገና ደግሞ ፍራፍሬዎችንና ጥራጥሬዎችን ብቻ በመውሰድ እና እነዚህ በጣም አእምሯችንንና ሆዳችንን በጣም የሚይዙ ከበድ ያሉ እንደ ስጋ እንደ እንቁላል እና እንደ ወተት ቅባት የመሳሰሉትን ነገሮች እነዚህ በጣም አርገው አእምሯችን ሙሉ ለሙሉ እንትን እንዳገኝ ብዙ ጊዜ ጨጓራችን በእነዚህ ከበድ ባሉ ምግቦች በሚያዝበት ጊዜ በቅባት ነገሮች በሚያዝበት ጊዜ የደም ስርጭታችን በጨጓራችን ዙሪያ ስለሚሆን አእምሯችን ለማሰብና አክቲቭ ለመሆን ስለሚደክመው እንደ እንቅልፍ እንቅልፍ ይለዋል ወይ ይደክማል። ይሄ ሁሉ ግዴ ታዘባችሁ እንደሆነ ምግብ ከበላን በኋላ ድክምክም የሚለን ከዚህ የተነሳ ነውና፣ ስለዚህ ይሄ እንዳይሆን እንደዚህ ከባድ የሆኑ ነገሮችን አስወግዶ ጥራጥሬዎችንና ቀለል ያሉ ነገሮችን ብቻ ፍራፍሬዎችን በመውሰድ መጾም እንደሚቻል እንመለከታለንና እነዚህ ሁሉ ግን የጾም አይነቶች ጥቅማቸው ምንድነው? ከጸሎት ጋራ ሲሆኑ ከበጎ አድራጎት ስራ ጋራ ሲሆኑና እኛን በጸሎት ወደ እግዚአብሔር የሚያቀርቡን ሲሆኑ ነው። እና የጾም ዋና አላማው ጸሎታችንን ለማገስ የበለጠ ወደ እግዚአብሔር ለመቅረብ እንጂ ጽድቅ አይደለም። በመሰረቱ ይሄንን እናገ ያስፈልጋል። ስለ ጾምን ወደ ሰማይ እንገባለን ማለት አይደለም። ስለዚህ እነዚህ የጾም አይነቶች እንግዲህ መርጠልን ጾም እንችላለን። መጽሐፍ ቅዱስ ላይ 3 ቀን የጾሙ አሉ፣ አያሌ ሳምንታት ይላል አንዳንድ ቦታ ላይ፣ ለ3 ለ4 ሱባኤ ይላል፣ 4 ሳምንት 5 ሳምንት እንደማለት ነው። እና የተለያየ አይነት ቀን የጾም እንትኖች አሉ። ለ40 ቀን ክርስቶስ ኢየሱስ እንደጾመ እንደ ሙሴ አይነት ጾም አለ። ስለዚህ ሰዎች ወይም ክርስቲያኖች የግድ 40 ቀን የግድ አንድ ወር የግድ 3 ሳምንት 15 ቀን መሆን አለበት ተብሎ በቁጥር ይሄን ያህል ጊዜ ጾሙ ይሄን ያህል ጊዜ ስጾሙ ሰማቸዋለሁ ወይም ወደግ በጣም ጻድቅ ትሆናላችሁ የሚል መመሪያና ድንጋጌ የለውም። ሰው የፈለገውን ጊዜ ወስኖ በእግዚአብሔር ፊት ሊጾም ይችላል። እና የማህበር ጾም አለ በቤተክርስቲያን የሚታወጅ፣ ቤተክርስቲያን አውጃ ለዚህ ቀን ያህል በእግዚአብሔር ፊት እንቅረብ የሚባል አለ። በአገር ደረጃ ታውጆ በብሔራዊ ደረጃ የሚጾም እና የሚጸለይበት ጊዜ ሊታወጅ ይችላል። እንደገናም ደግሞ በግል ማንም ሳያቅ በማቴዎስ ወንጌል ላይ ክርስቶስ ሲናገር ሳለ አንተ ስትጾም ማንም አይወቅ እና እንደው የተጎሳቆልክም አትምሰል፣ ፊትህንም ተቀባ፣ ለናም ልብስ ልበስ፣ እንዳ መጾምህን ማንም አያቅ፣ በድብቅ በጓዳህ ገብተህ ከእግዚአብሔር ጋር ተነጋገር፣ አንተና እግዚአብሔር ብቻ አርጉት ይላል። እና በግል ደግሞ እንደዚህ በእግዚአብሔር ፊት የምንቀርብበት የጾም አይነት አለና እነዚህ ሁሉ ጾሞች ተገቢና መልካሞች ናቸው። ስለዚህ ሰው በመረጠው ቤተክርስቲያን በደነገገችው አይነት ቢጾም መልካም ነውና፣ ግን ዋናው ነገር እንደው ከጥያቄውም መንፈስ እርግጠኛ ነኝ አንተ በዚህ መንፈስ እንዳልጠየቅ፣ ግን ሁል ጊዜ አንዳንድ ሰዎች ሲጾሙ ሌላውን ሰው የማይጾመውን ሰው ለመወንጀል የእሱን ኃጢአት ለማሳየት አይነት የሚጾሙ ሰዎች አሉ። ይሄ በክርስቶስም በምሳሌ ተናግሯል። አንድ ፈሪሳዊና አንድ ቀራጭ ወደ ቤተ መቅደስ ሄዱ እና ያ ቀራጩ ሰውዬ እግዚአብሔር ሆይ ብሎ ቀና ብሎ ለማየት እንኳን ፈርቶ ደረቱን እየደቃ ወደ እግዚአብሔር ይጮህ ነበረ። ፈሪሳዊው ግን በሳምንት 2 ቀን እጾማለሁ፣ አስራቴን እመልሳለሁ፣ ምጽዋት እሰጣለሁ፣ ይሄ ግን ቀራጭ እንዲህ አያደርግም እያለ ያኛውን ቀራጩን ይወነጅል ነበር። እና ስለ ጾምን እና እኛ ስለ ጾምን ሌሎች የማይጾሙትን ልንወነጅል ወይም ደግሞ ልንኮንንበት አይደለም የምንጾመው። እንደውም ስለ ሌሎች ማማት የለብንም፣ ስለ ሌሎች መናገር የለብንም። እኛ ራሳችን ከእግዚአብሔር ጋር ልናረገው ይገባል። ይሄ የእኛና የእግዚአብሔር የግንኙነት ምዕራፍ ወይም የግንኙነት መስመር እንጂ የሌሎች መወነጃ አይደለም። እና ስለዚህ ሰው በመረጠው አይነት 40 ቀንም 40 ሌሊትም ቢጾም 3 ቀንም 15 ቀንም 2 ወርም 3 ወርም እንደ መረጠው የጾም አይነት በእግዚአብሔር ፊት ሊቀርብ ይችላል። እና እንግዲህ ሌሎች ወይም ወጣቶች ወይም ያናንድ ቤተ ክርስቲያኖች ለምን እንደዚህ አረጉም ማለት አንችልም። እኛ ግን መጽሐፍ ቅዱስ ባዘዘው መሰረት ከእግዚአብሔር ጋር በጾም በጸሎት ብንገናኝ በረከት እናገኝበታለን። ይህ ደግሞ ተገቢ መሆኑን ልንገልጽልህ እንወዳለን።
ወንጌላዊ ቴድሮስ እግዚአብሔር ይባርክ። በበቂ ሁኔታ ጥያቄው ተዳስሷል ብዬ አምናለሁ። እሺ ወንጌላዊ ቴድሮስ እግዚአብሔር አብዝቶ ይባርክ። ጥሩ ጊዜ ነበረን። ከአድማጫችን በቀረበው ጥያቄና በነበረው የምስክርነት ደብዳቤ ተመልካቾቻችን አድማጮቻችን እንደተባረካችሁ ተስፋ አደርጋለሁኝ። ይህ የአድቬንቲስት ዓለም አቀፍ ሬዲዮ የጥያቄና መልስ ክፍለ ጊዜ በዚህ ይጠቃለላል። እስከ ቀጣይ የክፍለ ጊዜው ዝግጅቶቻችን እስከምንገናኝ ድረስ እግዚአብሔር ጸጋ ሰላም ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ።